Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 እስከ 1 ተኩል እንዲሁም በ1431 መካከለኛ ሞገድ የሚያሰማውን ፕሮግራም አሁን ጀመረ። ጤና ይስጥልን አድማጮች፣ እንደምንላችሁ አምሽታችኋል። አስተናጋጃችሁ አዲሱ አበበ፣ ፕሮግራሙን የምትመራልን ጽዮን ግርማ። የአክብሮት ሰላምታ እናቀርባለን። ረቡዕ ሰኔ 10 2007 ዓ.ም ነው ዛሬ። በደቡብ አፍሪካ የመሪዎች ጉባኤ ላይ ያነጣጠረ ሁለት ዘገባ እናሰማና አንድ የሙዚቃ ረፍት አድርገን ለማጠቃለያ በምጣኔ ሀብት ዘገባ አንድ ውይይት ይቀርባል። መልካም ምሽት። አሁን ወደ ዜና እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የስዊዘርላንድ አቃቤ ሕጎች እንደ አውሮፓውያን አቆጣጠር በ2018 እና በ2022 ዓ.ም በሚካሄዱት የዓለም የእግር ኳስ ዋንጫ ግጥሚያዎች ዙሪያ 53 ህገወጥ የገንዘብ ዝውውር ወንጀሎችን እየመረመሩ መሆናቸው ታወቀ። የገንዘብ ልውውጦቹ ጉዳይ በስዊስ የጸረ ህገወጥ የገንዘብ ዝውውር አካል ወይም ድርጅት አማካይነት በመላ ሀገሪቱ በሚገኙ ባንኮች እንደተነገሩ ዋና አቃቤ ሕግ ማይክል ሉበር ዛሬ አስታውቀዋል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር እስላማዊ መንግስት ብሎ ራሱን የሚጠራውን ቡድን ለመመከት ወሳኙ መንገድ ኢራቅ ውስጥ ጠንካራና ይበልጡን አሳታፊ የሆነ መንግስት መገንባት ነው ሲሉ አስታወቁ። የመከላከያ ሚኒስትሩ ይህን ያስገነዘቡት ዛሬ ረቡዕ ለዩናይትድ ስቴትስ ምክር ቤት ኮሚቴ በሰጡት የምስክርነት ቃል ነው። አሽተን ካርተር ለተወካዮች ምክር ቤት የጦር አገልግሎቶች ኮሚቴ ሲናገሩ የተሳለጠ ወይም ውጤታማ የሆነ አሳታፊና የተለያዩ የሃይማኖት ክፍሎችን ያቀፈ አስተዳደር ማቋቋም ወሳኝ ነው ብለዋል። የኢጣሊያ ፖሊሶች ከፈረንሳይ ጋር በሚያዋስነው ድንበር ላይ በምትገኝ ከተማ በርካታ አፍሪካውያን ስደተኞችን በዚያ የሰፈሩ የነበሩ ጎትተው እንዳነሱ ተዘገበ። ስደተኞቹ ዘለቅ ብለው ወደ አውሮፓ ሀገሮች ለመግባት ድንበሩ ላይ በምትገኘዋ ቬንቲሚግላ በምትባል ከተማ ለበርካታ ቀናት ሰፍረው እንደነበረ ታውቋል። አንዳንዶቹ ስደተኞች ፖሊሶች ሊያስነሷቸው ሲሞክሩ የማስታወቂያ ምሰሶዎችን የሙጥኝ ብለው ሲታገሉ ታይተዋል። አንዳንዶቹ ደግሞ ጄኔዋ ሰላጤን ተሻግሮ ወደሚገኙት ግዙፍ አለቶች እየዘለሉ መውጣታቸው ተስተውሏል። አንዱ ሆድ የባሰው ሱዳናዊ ስደተኛ እኛም እኮ ሰዎች ነን፣ እንስሶች አይደለንም። እርግጥ ጥቁሮችና አፍሪካውያን ነን፣ ግን ሰዎች ነን በማለት ለፖሊሶች ብሶቱን ሲያሰማ ተሰምቷል። ትናንት ሉክሰምበርግ ውስጥ የተሰበሰቡ 28 የአውሮፓ ህብረት ሚኒስትሮች በዚህ የአውሮፓውያን አመት ከመካከለኛ ምስራቅና ከሰሜን አፍሪካ የገቡትን 100,000 ስደተኞች በጋራ ተከፋፍለው ለመቀበል በቀረበ እቅድ ላይ መስማማት ሳይችሉ እንደቀሩ ይታወቃል። በመጨረሻም የግሪኩ ማዕከላዊ ባንክ ከዓለም አቀፍ አበዳሪዎች ጋር ስምምነት ላይ መድረስ ካልተቻለ የኢኮኖሚ ውድቀትና የገቢ ማሽቆልቆል ሊከሰት ይችላል። ምናልባትም በዩሮ ተጠቃሚ ከሆነው ማህበር ከዩሮ ዞን ልንወጣም እንችላለን ሲል አስጠነቀቀ። ማዕከላዊ ባንኩ ማስጠንቀቂያውን የሰጠው ዛሬ ባወጣው መግለጫ ነው። ነገ ሐሙስ የዩሮ ዞን አባል ሀገሮች የገንዘብ ሚኒስትሮች ስብሰባ ይቀመጡና ለግሪክ ተጨማሪ አጣዳፊ ገንዘብ እስከዚህ ሰኔ ወር መጨረሻ ድረስ መስጠት ስለሚቻልበት መንገድ ይነጋገራሉ። ግሪክ የዓለም አቀፍ የገንዘብ ድርጅት ያበደራትን ገንዘብ መክፈል አለባትና። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዜናውን አደመጥን። በሶስት ሰዓት መደበኛ ፕሮግራማችን ላይ ሰፋ ያለ የዜና ዝርዝርና ዘገባ ይኖረናል። ና በዛ ሰዓት እንድንገናኝ ከወዲሁን ጋብዛለን። ቀዳሚው ዝግጅት በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ጆሃንስበርግ ከተማ በአፍሪካ ህብረት መሪዎች ጉባኤ ወቅት ከአሜሪካ ድምፅ ራዲዮ ጣቢያ ጋር ተወያይተዋል። ባለሥልጣኗ በዚህ ከቪኦኤ ጋር ባካሄዱት ቃለ ምልልስ የመሪዎቹን ጉባኤ በአብዛኛው ባነጋገሩ አራት ነጥቦች ላይ አትኩረዋል። ዘጋቢያችን አኒታ ፖል ተከታዩን አድርሳለች። ሰሎሞን ክፍሌ ያቀርበዋል።
በዘንድሮው የአፍሪካ መሪዎች ስብሰባ ላይ ብዙ አነጋግረዋል የተባሉ አራት ጉዳዮች የትኞቹ ናቸው? አንደኛው አጨቃጫቂው የሱዳኑ ፕሬዝደንት ኦማር አልበሽር በጆሃንስበርጉ የመሪዎች ጉባኤ ላይ መገኘት ነው። ሁለተኛው በደቡብ ሱዳን የቀጠለው ውጊያ፣ ሦስተኛው የቡሩንዲው የፖለቲካ ቀውስና አራተኛው የአፍሪካ መሪዎች ሥልጣን ላይ ለመቆየት የሚያደርጉት ሙከራ እየተለመደ መምጣቱ ሲሆን፣ ትልቁ ጥያቄ ደግሞ ከአፍሪካ ኅብረት ችግሮች በኋላ እውን ድርጅቱ አሁንም ታማኝነት አለው የሚለው ነው። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ለተነሱት ለእነዚህ አራት ነጥቦች ተራ በተራ ይመልሳሉ። ያስቀደሙት ባነታራኪው የሱዳኑ መሪ ኦማር አልበሽር በመሪዎቹ ጉባኤ ላይ መገኘትን ነው።
It's interesting that you call it a controversy, because for the Africans it did not appear to be a controversy.
የአልበሽርን ጉዳይ አነታራኪ ስትይ መጥራትሽ አስገራሚ ነው። ምክንያቱም ጉዳዩ በአፍሪካውያኑ ዘንድ አጨቃጫቂ ሆኖ አለመታየቱ ነው። ለኛ ግን በጣም አነጋጋሪ ሆኖ ነው ያገኘነው። ምክንያቱም አልበሽር ተይዘው እንዲታሰሩ ICC ማለትም ዓለም አቀፉ የወንጀል ፍርድ ቤት ላወጣው ማዘዣና ጥረት ድጋፋችንን ሰጥተናል። የICC ፈራሚ ሌሎች የአፍሪካ ሀገሮችም ፕሬዝዳንቱን ይዘው ለፍርድ እንዲያቀርቡ አበረታተናል። እነኛ የሰባዊ ፍጅት ሰለባዎችና ሌሎች ሱዳን ውስጥ ስቃይ የደረሰባቸው ሰዎች ፍትህ ለማግኘት እድል ሊኖራቸው ይገባል። ያ ሳይሆን ቀርቶ የበሽር ጉባኤው ላይ መገኘት ዓላማውን ወደ ኋላ የጎተተ ይመስለኛል።
ሊንዳ ቶማስ ግሪንፊልድ ሌላው በስፋት የተቹበት ጉዳይ በደቡብ ሱዳን የቀጠለው የእርስ በርስ ጦርነት ነው። ውጊያው ከጀመረ ዓመት ተመንፈቅም አልፎ መፍትሄ አለመገኘቱ አሳዛኝ ነው ብለዋል። ለደቡብ ሱዳን ሕዝብ ሰላም መገኘት አለበት ሲሉም አበክረው መክረዋል ቶማስ ግሪንፊልድ።
Well, certainly we think more needs to be done. We're very disappointed that a year and a half into this conflict that we have not
በደቡብ ሱዳን ሰላም ለማስፈን በርግጥ ብዙ መሰራት ይኖርበታል። ግጭቶቹ ከጀመሩ ከአንድ አመት ከስድስት ወር በኋላ እንኳን ለደቡብ ሱዳን ሕዝብ ሰላም ማምጣት ባለመቻላችን ደግሞ ክፉኛ አዝነናል። ስለዚህ ተፋላሚ ወገኖች ለሰላም መንገድ ይፈልጉ ዘንድ ተጨማሪ ተጽኖ የማድረጉን ጥረት በጣም እንደግፋለን። በተባበሩት መንግስታት ድርጅት በኩል ደግሞ ተጨማሪ ማዕቀብ እንዲጣል እንገፋለን። እስካሁን ጫናው የተሰማቸው አይመስልም። በመሆኑም ነው በውጊያው የቀጠሉት። እንደምታውቁ በጦርነቱ ሳቢያ በጣም ብዙ ሱዳናውያን ተጎድተዋል። በሺዎች የተቆጠሩ ሰዎች በስደት ድንበር አቋርጠው ገብተዋል። ብዙ ሺዎች ናቸው ከቤት ንብረታቸው የተፈናቀሉት። መጪውን የክረምት ዝናብ ስናስብ ደግሞ ህዝቡ የበለጠ እንደሚሰቃይ ስለሚገባን ያስጨንቀናል። ስለዚህ ውጊያውን ለማስቆም የሚያስችል መፍትሄ ማግኘቱ አማራጭ የሌለው ግዴታ ይሆናል። ለሱዳንና ለደቡብ ሱዳን ህዝብ ሰላም የሚመጣበትን መንገድ ማግኘት አለብን።
በጎረቤት ቡሩንዲ የተፈጠረው የፖለቲካ ቀውስም በጣም አሳስቦናል ብለዋል በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድ። ችግሩን የፈጠሩት ደግሞ ራሳቸው ፕሬዚደንቱ ናቸው ይላሉ። ብዙ አዎንታዊ ተግባራት አከናውነው የተመሰገኑትን ያህል ሁኔታዎች በአሁኑ ጎዳና ከቀጠሉ ግን ቅርስ አይኖራቸውም፣ ይወድማል ብለዋል።
Well, we are very, very concerned about the situation, the ongoing situation in Burundi. That is a result of
አሁን በቡሩንዲ የቀጠለው ሁኔታ በጣም አሳስቦናል። ችግሩን የፈጠሩት ደግሞ ለሶስተኛ የሥራ ዘመን ለመመረጥ ጥረት ያዙት ፕሬዝዳንት ናቸው። ይህ ደግሞ ግልጽ የፖለቲካ ውሳኔ ነው ብለን ነው የምናምነው። ከአካባቢውና ሌሎች ሀገሮች በተደጋጋሚ የምንሰማው ነገር ውሳኔው ከሕገ መንግስት ጋር የተያያዘ ነው የሚል ነው። በቡሩንዲ ሕገ መንግስት ውስጥ ግን ፕሬዝዳንቱ ለሶስተኛ ጊዜ መወዳደር ይችላሉ የሚል አንቀጽ አንድም ቦታ ላይ የለም። ይሄ ራሳቸው ፕሬዝዳንቱ የደረሱበት ውሳኔ ነው። ሀገሪቱ ላይ አደጋ ሊያስከትል እንደሚችል መታወቅ ይኖርበታል። ፕሬዝዳንቱ ሀገራቸው ውስጥ ሰላም የማስፈን ጥሩ ቅርስ አስመዝግበዋል። ወደፊት አራምደዋታል ብሩንዲን። ሁኔታው በአሁኑ መንገድ ከቀጠለ ግን ሁሉም ፈራሽ ነው።
ሕገ መንግስቶቻቸውን እየቀየሩ የስልጣን ዘመናቸውን ለማራዘም የሚፈልጉ የአፍሪካ መሪዎች እየተበራከቱ መምጣት ሌላው ያህጉሪቱ አብይ ችግር መሆኑንም አውስተዋል የአሜሪካኑ ባለስልጣን። የዩናይትድ ስቴትስ ፖሊሲም እንደማይደግፋቸው ይናገራሉ። ቶማስ ግሪንፊልድ ከባልደረባችን አኒታ ፓውል ጋር ባደረጉት ቆይታ
Our policy is clear. We do not support presidents seeking to extend their period in office.
ፖሊሲያችን ግልጽ ነው። ህገ መንግስቱን እየለወጡ የስልጣን ዘመናቸውን ለማራዘም የሚፈልጉ ፕሬዝዳንቶችን አንደግፋቸውም። አንዳንድ ሀገሮችማ እንዲያውም የስልጣን ዘመን ገደብ የላቸውም። እነርሱንም እንቃወማለን። በአንድ ሀገር ውስጥ ዲሞክራሲ እንዲያብብ ከተፈለገ የመንግስት መለወጥ በየጊዜውም የመንግስታት ሽግግር መኖር አለበት። አንድ ሀገር ወይም ስልጣን ላይ ያለ መሪ ራሱን ለመጥቀም ሲል ብቻ ህገ መንግስቱን ከቀየረ ግን በግልጽ እንነግረዋለን፣ እንቃወማለን። ይህንን አቋማችንን ባገኘነው አጋጣሚ ሁሉ በግልጽ ተናግረናል። ከአካባቢው ሀገሮች የምናገኘው ምላሽም አበረታች ነው። ECOWAS ማለትም የምስራቅ አፍሪካ የኢኮኖሚ ማህበረሰብ አባል ሀገሮች ለምሳሌ ፕሬዝዳንቶቻቸውን የስልጣን ዘመናቸውን እንዲያራዝሙ የሚያደርግ ህግ ሊያወጡ እንደሆነ አውቃለሁ። እስካሁን ይፋ አልተደረገም። ነገር ግን ጥሩ ጅማሮ ነው።
ወደ አኒታ ፓውል የመጨረሻ ጥያቄ ይሆናል የምናልፈው። ኤዩ ታማኝነት አለው ወይ ስትል ለዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ከፍተኛ ዲፕሎማቷ ለሊንዳ ቶማስ ግሪንፊልድ ወዳቀረበችው በርግጥ እንጂ ሲሉ ነው የሚጀምሩት።
Of course the AU has credibility. We have to understand like the UN the AU is made up of member states and these member states are sovereign.
በርግጥ እንጂ AU የሚታመን ድርጅት ነው። እንደተባበሩት መንግስታት ሁሉ የአፍሪካ ህብረትም የተመሰረተው በአባል ሀገሮች ነው። አባል ሀገራቱ ደግሞ ነጻና ሉዓላዊ ናቸው። ስለዚህ AU እንደተባበሩት መንግስታት አባላቱን በአንድ ላይ በማምጣት ለውስብስብ ጉዳዮች መፍትሄ እንዲፈልጉ የማድረግ ተመሳሳይ ኃላፊነት አለው። በዚህ ረገድ ደግሞ ስኬቶችን ያስመዘገቡበት ጊዜ አለ። ለምሳሌ ሊቀመንበሩ ዙማ ለሶስተኛ የስራ ዘመን ፈላጊ ፕሬዝዳንቶች ጠንካራ ማስጠንቀቂያ ማውጣታቸው ያስመዘግናቸዋል። ኤዩ የአፍሪካ መሪዎች ለኢኮኖሚ እድገት ድጋፍ እንዲሰጡና በሚሊዮኖች ለሚቆጠሩ ወጣቶች ስራ እንዲፈጥሩ የሴቶች መብት እንዲከበሩና አህጉሪቱ ውስጥ የሚካሄዱ ውጊያዎች እንዲቆሙ ያደረጓቸው ጥረቶች ሁሉ የሚመሰገኑ ናቸው። ድርጅቱ በዚህ አኳያ ያደረጋቸው ጥረቶች 100% ተሳክተዋል? የለም። 50%ስ? አላውቅም። የማውቀው ግን ጠቃሚ ድርጅት መሆኑን ገና ብዙ ስራ ወደፊት እንደሚጠብቀው ነው። የድርጅቱን የ2016 አጀንዳዎች ስናይ ደግሞ አህጉሪቱ ውስጥ ጠንካራው ተቋም እንደሚሆን እንገምታለን። ሌላው ደግሞ ከዚህ የጆሃንስበርግ ጉባኤ በፊት በሌሎች 3 የአፍሪካ መሪዎች ስብሰባ ላይ ተገኝቻለሁ። ይህም ከበርካታ የተለያዩ መሪዎች ጋር ተገናኝቼ ለመነጋገር እድል ሰጥቶኛል። በስብሰባም ይሁን በእራት ማዕድ ዙሪያ ስንገናኝ በጋራ በሚያሳስቡን ጉዳዮች ላይ እንወያያለን። ከመሪዎቹ ጋር ብቻም ሳይሆን ከልዩ ልዩ የተባበሩት መንግስታት ልዩ ተጠሪዎች ጋር እንገናኛለን። በዚች በሁለት ቀናት ጊዜ ውስጥ ከነዚህ ሁሉ መሪዎች፣ ውጭ ጉዳይ ሚኒስትሮች፣ የድርጅት ኃላፊዎች ጋር ተገናኝቶ መነጋገሩ በጣም ጠቃሚ ሆኖ አግኝቻለሁ።
ቪኦኤ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ጋር ያደረገው ውይይት በዚሁ ያበቃል።
አሁንም በደቡብ አፍሪካ የመሪዎች ጉባኤ ላይ እናተኩራለን። የአፍሪካ መሪዎች ተስፋ የቆረጡ አፍሪካውያን ስደተኞች መጉረፍን ለማስቆም የሚያስችል ልማት እንደሆነ የአፍሪካ መሪዎች ይናገራሉ። አኔታ ቦነች አሁንም የዘገበችው የአፍሪካ ህብረት ጉባኤ ከተካሄደበት ከጆሃንስበርግ ዘገባ አዳነች ፍሳ ታቀርባለች።
ዓለም አቀፍ የፍልሰት ድርጅት እንደሚለው በያዝነው ዓመት ብቻ ከ120 በላይ የሚሆኑ ሰዎች ለመሰደድ ሞክረዋል። አብዛኞቹ ደግሞ ከአፍሪካ የተሰደዱ ናቸው። ይሁንና ያሰቡበት ቦታ የሚደርሱት ጥቂቶች ብቻ ናቸው። በያዝነው ዓመት ብቻ ከ1800 በላይ የሚሆኑት በሜዲትራኒያን ባህር ሰምጠዋል። በደቡብ አፍሪካ በተካሄደው በአፍሪካ ህብረት ጉባኤ የተገኙት የአፍሪካ መሪዎች ችግሩ የሚጀመረው ከቤት ነው ብለዋል። ከመኖሪያቸው እየፈለሱ የሚሰደዱት ሰዎች ለምን እንደሚወጡ ሲናገሩ ግጭትን፣ ስራ አጥነትን፣ የአያያዝ ጉድለትን እየሸሹ እንደሆነ ይናገራሉ። የደቡብ አፍሪካው ፕሬዝዳንት ጃኮብ ዙማ ለዚሁ ተጠያቂዎች መንግስታት ናቸው ይላሉ።
In recent times we have all witnessed painful and shameful images.
ከቅርብ ጊዜያት ወዲህ አፍሪካውያን ወንድሞቻችን፣ እህቶቻችን፣ አባቶቻችንና ልጆቻችን ከድህነትና ሥራ አጥነት ለመውጣት እንዲሁም የተሻለ ኑሮ ፍለጋ አደገኛ ጉዞ በማድረግ የሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት በሚያደርጉት ጥረት እያለቁ መሆናቸውን የሚያሳይ አሳዛኝና አሳፋሪ ገጽታን ስንመለከት ቆይተናል። ይህ ጉዳይ እኛን ሁሉ የሚያስጠይቅ ነገር ነው። የሕዝቡን የኑሮ ደረጃ ለማሻሻል ብዙ ብንሰራም ሕዝቦቻችን በሀገራቸው ሆነው ለልማት አስተዋጽኦ ሊያበረክቱ የሚችሉበት ሁኔታ ለመፍጠር እጥፍ ጥረት ማድረግ ይኖርብናል።
የአፍሪካ ህብረት ሊቀመንበር እንኮሳዛና ድላሚና ዙማ ደግሞ የአፍሪካ ሀገሮች ልማት ላይ ካተኮሩ ተስፋ ይኖራል ብለዋል።
If we educate and skill our people with an emphasis on science, engineering, technology, maths, research.
ህዝባችን በሳይንስ፣ በምህንድስና፣ በቴክኖሎጂ፣ በሂሳብና በፈጠራ ላይ ትኩረት ሰጥተን እንዲማርና በሙያው እንዲሰለጥን ካደረግነው ሳህልን አቋርጠው ወደ ሜዲተራኒያን ባህር ለመድረስ የሚያደርገውን አስከፊ ጉዞ ያቆማል። ህዝባችን እንዲህ አይነት ክህሎት እንዲኖረው ካደረግን ጽንፈኞች፣ ታጣቂ ቡድኖች፣ አሸባሪዎች ወጣት ሴቶችንና ወንዶችን ለመመልመል ከባድ ይሆንባቸዋል።
አፍሪካ ብዙ ነገር ለማድረግ የምትችል አህጉር ናት የሚል እምነት እንዳላቸው ፕሬዚደንት ዙማ ተናግረዋል።
Africans have contributed its fair share towards the growth of humanity.
አፍሪካውያን የሰው ልጅ እድገትን በሚመለከት ብዙ አበርክተዋል። ከትልልቅ የአፍሪካ ንብረቶች አንዱም ይኸው ነው። አፍሪካውያን አሁን ካሉበት የተሻለ ለመኖር የሚችሉበት ምንጭም ሆነ ክህሎት አላቸው። ጥረታችንን እጥፍ ማድረግ ብቻ ነው የሚያስፈልገን።
ይህ ጉዳይ ከሁለት ቀናት የአፍሪካ መሪዎች ጉባኤ አንገብጋቢ የመወያያ ነጥቦች አንዱ እንዲሆን ታቅዶ የነበረ ቢሆንም የሱዳኑ ፕሬዚደንት ዑመር አልበሽር ደቡብ አፍሪካ መግባት ባስከተለው ጭቅጭቅ ምክንያት የትኩረቱ አቅጣጫ ተለወጠ። የሱዳኑ ፕሬዚደንት በዓለም አቀፍ የወንጀል ችሎት ስለሚፈለጉ ደቡብ አፍሪካ የችሎቱ አባል በመሆኗ እሳቸውን የማሰር ኃላፊነት አለባት። ደቡብ አፍሪካ ግን ሚስተር አልበሽር እንግዳችን ናቸው፣ በአፍሪካ መሪዎች ጉባኤ ለመሳተፍ የመጡ እንደመሆናቸው መጠን ሊያዙ አይችሉም የሚል መልስ ሰጥታለች። አንድ የደቡብ አፍሪካ ፍርድ ቤት ጉዳያቸው በፍርድ ቤት እስከሚታይበት ጊዜ ድረስ ከደቡብ አፍሪካ እንዳይወጡ ትዕዛዝ አስተላልፎ ነበር። ይሁንና አይሮፕላናቸው ካለምንም ችግር ትላንት ሲበር ታይቷል።
ቀደም ሲል እንዳልኩት እዚህ ላይ የሙዚቃ አረፍት እናረግና የጎሳዬን አዲሱን እኔን አይደለም አዲሱ ስል አዲስ ያወጣውን ዜማ አሰምቼ ሲሆን ነች የመረጠችልን። በነገራችን ላይ ወደ መጨረሻው ንግድና መጣኔ ሀብት ቅንብር አልፋለሁ። የግድ ሰው ይለናል ጎሳዬ።
I'm tired of the fantasy. get so kaltara danya kana wokay biyer was think of toy in my lay kaltadanya biyer alef na kangari yipanye so nagar bala Adim del toy and don't it shan't you with your girl and I shall scratch him down at all must
የመጨረሻው ቅንብራችን ነው። የኢትዮጵያ መንግስት ላለፉት 5 አመታት በስራ ላይ ያዋላቸው የመጣኔ ሀብት ፖሊሲዎች ግባቸውን መጥተዋል፣ በአፈጻጸም ረገድም አበረታች ለውጦች ታይተዋል ይላል። የዜጎች የነፍስ ወከፍ ገቢ መጨመሩንና የድህነት ምጣኔም በመጠኑ ቀንሷል ሲሉ የገንዘብ ሚኒስትሩ ለህዝብ ተወካዮች ምክር ቤት ይፋ አድርገዋል። በሌላ ጎን የኢትዮጵያ መጣኔ ሀብት እድገት የዜጎችን ኑሮ በማሻሻል ረገድ ብዙ ክፍተቶች እንዳሉበት ባለሙያዎች ይናገራሉ። የንግድና መጣኔ ሀብት አዘጋጅ የኖክስ ማግዚር ከሁለት ባለሙያዎች ጋር ያደረገው ውይይት ቀጥሎ ይቀርባል።
እንደምን አመሻችሁ አድማጮች። የምሽቱን የንግድና መጣኔ ሀብት እንግዶቻችንን ላስተዋውቅ። ዶክተር ደምስጭ ያናለው ከአዲስ አበባ Ethiopia's Indigenous Policy and Growth, Agriculture, Pastoral and Rural Development, የኢትዮጵያ ሀገራዊ ልማት ፖሊሲና እድገት ግብርና አርብቶ አደርና የገጠር ልማት የሚል እንግዲህ በግርድፉ ተተርጉሞ ነው መጽሐፍ በቅርቡ ያሳተሙ የመጣኔ ሀብት ባለሙያ ናቸው። ሌላኛው ደግሞ ከዚህ ከሺካጎ ፕሮፌሰር ጌታቸው በጋሻው እዚህ በዩናይትድ ስቴትስ በሃርፐርስ ኮሌጅ የመጣኔ ሀብት መምህር ናቸው። ሁለታችሁም ወደ ውይይቱ እንኳን በሰላም መጣችሁ እና መሰግናለን።
እድሉን ስለሰጣችሁኝ አመሰግናለሁ።
መልካም እንግዲህ የኢትዮጵያው የገንዘብና የኢኮኖሚ ልማት ሚኒስትር አቶ ሱፊያን አህመድ ባለፈው ሳምንት ወደ ህዝብ ተወካዮች ምክር ቤት አምርተው ነበር። በዛን ወቅት ባደረጉት ንግግር የሀገሪቱ ምጣኔ ሀብት በሁለት ዲጂት ያደገ እንደሆነ ነው የገለጹት። የዜጎች የነፍስ ወከፍ ገቢም በእጅጉ አድጓል፣ ድህነትም ቀንሷል ብለዋል። እስቲ ካንደበታቸው እንስማ።
በተመዘገበው ፈጣን እድገት የዜጎች የነፍስ ወከፍ ገቢ ያደገ ሲሆን በ2003 ከነበረበት 396 የአሜሪካን ዶላር በ2006 ወደ 632 የአሜሪካን ዶላር ከፍ ብሏል። ይህም መካከለኛ ገቢ ያላት አገር ለመሆን የያዝነውን ራዕይ ለማሳካት የሚያስችል ነው። በዚህም መሰረት በ1997 የድህነት ምጣኔው 38.7 በመቶ የነበረ ሲሆን በ2003 ወደ 29.6 በመቶ ዝቅ ማለቱን የተደረገው በቤተሰብ ገቢና የፍጆታ ወጪ መረጃ ላይ ተመስርቶ የተካሄደው የድህነት ዳሰሳ ጥናት አመላክቷል።
መልካም እንግዲህ ሰምተናል ከሚኒስትሩ ቁጥሮችን። በቅድሚያ ወደ አዲስ አበባ ነው ማመራው። ዶክተር ደምስጫን ያለው በሀገሪቱ በተለይ እንግዲህ በሁለት መልኩ ነው የነፍስ ወከፍ የሀገር የዜጎች የነፍስ ወከፍ ገቢ በእጥፍ በሚሆን እንዳደገ ነው ሚኒስትሩ የገለጹት። የድህነት ቅነሳም እንደዚሁ ሰፊ ነው። ምን ማለት ነው የዜጎች የነፍስ ወከፍ ገቢ ጨመረ ስንልና ድህነት ቀንሷል ስንል?
በአጠቃላይ ሁለቱም እንግዲህ ጠቋሚዎች፣ በመጀመሪያ በአጭሩ ሁላችንም ሊገባን በሚችል መንገድ አገሪቱ በየአመቱ እያመረተች በዋጋ ሲተመን ያላት ገቢ ምጣኔ ሀብት ላለው የህዝብ ቁጥር ተካፍሎ ይመጣ ነው የነፍስ ወከፍ ገቢ የሚባለው። ምርት በዋጋ ተባዝቶ ለህዝብ ተካፍሎ ማለት ነው። እና እሱ እንደጨመረ ነው ሚኒስትሩም የተናገሩት። ሌላ ያው ድህነት እንግዲህ የእሱም መመዘኛ አለው። በመመዘኛው መሰረት እንዳሉት ቀንሷል ነው። የድህነት ቀንሷል ማለት ግን ድሀ የለም ማለት አይደለም።
ፕሮፌሰር ጌታቸው በጋሻው ይህንን ቁጥር እንዴት ነው የሚመለከቱት? እንግዲህ በስፋት በዚህ ፕሮግራም በመጡባቸው በርካታ ጊዜያት ከኢትዮጵያ መንግስት የሚወጡ አሃዞችንም የሚጣረሱና እንዲያውም ከዓለም አቀፍ ድርጅቶች ጋርም በእውነት ሲመሳከሩ ትክክለኛ አይደሉም እያሉ ሲናገሩ ቆይተዋል። እንግዲህ መልካም ዜና ይመስላል ለኢትዮጵያውያን። ይሄ እንዴት ያዩታል እርሶ?
እውነት ቢሆን ኖሮ መልካም ዜና ነው ወንድሜ። አንዱ ቅድም አንተው በጀመርከው እነኚህ መረጃዎች ወይም አሃዞቹ ከየት ተገኙ? አቶ ሱፊያን በምን ላይ ተመስርተው ነው ይሄንን ተመን የነፍስ ወከፍ ገቢን እውነተኛው ወይም ሪል ወይንም ደግሞ ኖሚናል የሚባለው እንዲሁ አሁን የተናገሩት ዶክተር ደምሴ እንዳሉት በየአመቱ የሚመረተው ባለው ዋጋ ተባስቶ ለህዝብ ሲካፈል የሚለው ኖሚናል ማለት ነው። ወይም ደግሞ
ይሄ ማለት የዋጋ ግሽበትንና የኑሮ ውድነትን ከግምት ውስጥ ያላስገባ ማለት ነው።
ኤግዛክት ማለት ነው። የዋጋ ግሽበቶችን ያልተመለከተ የዛሬ አሁን እሳቸው ተገኘ የሚሉት 632 የአሜሪካን ዶላር ነፍስ ወከፍ ገቢ ከዛ በፊት የነበረው በሶስት አመት ይቀድም ከነበረው እኩል ይገዛል ወይ? እነኛ የኢትዮጵያ ህዝብ አሁን እንግዲህ በኢትዮጵያ አቆጣጠር መሆኑ ነው በ2003 እና በ2006 አመተ ምህረቶች የዋጋ የገቢያቸው እንደዛ ኦልሞስት እጥፍ ሲጨምር አለ ነገሩን ስመለከተው እንኳን እጥፍ ሳይሆን 59% አድጓል ነው የሚሉት። እውነት ሊገዟቸው የሚችሏቸው በቆሎ፣ ጤፍን መግዛት መቻላቸውንም አላውቅም። ዘይት ወይም ምንም ነገር ያን ያህል ሊገዙ ይችላሉ ወይ በሚባልበት ጊዜ እንዳልሆነ ብዙ መረጃዎች አሉ።
This program has come to you from the Voice of America, Washington.
Washington.